ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ የሳምንታዊ ፕሮግራሙ ይጀምራል። ፕሮግራማችንን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደም ዝግጅታችን ከአሸናፊ ዜና እንጀምራለን። አሸናፊ እንደምን ሰነበታል? አንተ ወደ ዜናው አምራለን።
ጤና ይስጥልኝ። በመላው ዓለም በድረ ገጻችን የምትከታተሉን ኢትዮጵያውያንና ትውልደ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰነበታችኋል? የኢትዮጵያ የጊዜ አቆጣጠር ዕለቱ ረቡዕ ታህሳስ 25/2015 ነው። ዜናውን ከአዲስ አበባ የማሰማችሁ አሸናፊ ባህሉ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙና የተፈረደባቸው የተለያዩ ፖለቲከኞች እንዲለቀቁ ተወሰነ። መንገደኞች ለግል መገልገያ ብቻ የሚጠቀሙባቸውን እቃዎች ወደ ሀገር ውስጥ በታክስ ነጻ እንዲያስገቡ የሚፈቅድ መመሪያ ይፋ ሆነ፣ የሚሉት ናቸው። ሌሎች ዜናዎችም አሉን። በሰሞኑ አበይት የሀገር ቤት ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎችን በዝርዝር የአራቱ የኢህአዴግ ብሔራዊ ድርጅቶች ሊቀመንበሮች በወቅታዊ ሀገራዊ ክልላዊ ጉዳዮች ላይ በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ላይ የኢህአዴግ ሊቀመንበርና የትግራይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የህዝባችንና የወዳጆቻችንን ስጋት እየቀረፍን የጠላቶቻችን ከንቱ ምኞት ድባቅ እየመታን ለዚህ በቅተናል፣ ለውድቀት የታጨን አይደለንምና ለጊዜው ባጋጠመን ተግዳሮቶች ውስጥ እንኳን ብናልፍ በአሸናፊነት እንወጣለን ብለዋል። በፈጸሙት ወንጀል ምክንያት በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ አንዳንድ የፖለቲካ ፓርቲ አባላትን ጨምሮ ሌሎች ግለሰቦችም የተሻለ ሀገራዊ መግባባት ለመፍጠርና የዴሞክራሲ ምህዳሩን ለማስፋት በማሰብ ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ ተወስኗል ብለዋል። በደርግ ዘመን በምርመራ ስም ልዩ የጭካኔ ተግባር ሲፈጸምበት የነበረው እና በተለምዶ ማዕከላዊ በመባል የሚታወቀው የምርመራ ማዕከል እንዲዘጋ ተደርጎ ሙዚየም እንዲሆን እንደተወሰነ አቶ ኃይለማርያም ተናግረዋል። በምትኩ በዓለም አቀፍ ደረጃ እና የህዝብ ተወካዮች ምክር ቤት ባጸደቀው የሰብአዊ መብት ድርጊት መርሃ ግብር መሰረት አዲስ የምርመራ ተቋም ተቋቁሞ በሌላ ህንፃ ስራ መጀመሩም በመግለጫው ላይ አስታውቀዋል። መግለጫውን የኢህአዴግና ደኢህዴን ሊቀመንበር ኃይለማርያም ደሳለኝን ጨምሮ የኢህአዴግ ምክትል ሊቀመንበርና የብአዴን ሊቀመንበር አቶ ደመቀ መኮንን፣ የወደድ ሊቀመንበር አቶ ለማ መገርሳና የዋል ሊቀመንበር ዶክተር ደብረጽዮን ገብረ ማርያም ናቸው በጋራ የሰጡት። መንገደኞች ለግል መገልገያ ብቻ የሚጠቀሙባቸውን እቃዎች ወደ ሀገር ውስጥ ከታክስ ነጻ እንዲያስገቡ የሚፈቅድ መመሪያ ይፋ ሆነ። ለንግድ የማይውሉ ወደ ሀገር ውስጥ የሚገቡ የግል መገልገያ እቃዎችን ከቀረጥ ታክስ ነጻ ሆነው እንዲገቡ የወጣው መመሪያ የገንዘብና ኢኮኖሚ ትብብር ሚኒስቴር በጉምሩካዎች ተፈጻሚ ይሆን ዘንድ መላኩን አስታውቋል። መመሪያው በአየርም ሆነ በየብስ ከውጭ ሀገር የሚመጡ መንገደኞች፣ ተመላሽ ኢትዮጵያውያንና በተለያዩ አጋጣሚዎች የሚመጡ የውጭ ሀገር ዜጎችም በመመሪያው ተጠቃሚ ይሆናሉ ተብሏል። መመሪያው ከ26/2010 ጀምሮ የጸና መሆኑም ተገልጿል። መንገደኞችም የኤሌክትሮኒክስ፣ የጽህፈት ህትመትና ኮፒ አገልግሎት እቃዎችን፣ የሙዚቃ ማጫወቻና ተዛማጅ መሳሪያዎችን፣ ለቤት ውስጥ አገልግሎት የሚውሉ የማብሰያና መሰል እቃዎችን በነጻ እንዲያስገቡ ይፈቅዳል። በተጨማሪም ሌሎች በ26 አይነት የተመደቡ 351 መገልገያ የእቃ አይነቶች ላይ የሚገቡበት ብዛትና መጠን መመሪያው አካቷል። 80 የመንገድ ፕሮጀክቶችን በተያዙ ዓመት ለማስጀመር እየሰራ መሆኑን የኢትዮጵያ መንገዶች ባለስልጣን አስታወቀ። እስካሁን ከ10.2 ቢሊዮን ብር በላይ ወጪ የሚደረግባቸው 12 የመንገድ ፕሮጀክቶች ግንባታ ለማስጀመር ስምምነት መፈረሙንም ባለስልጣኑ ገልጿል። መንገዶቹ በተለያየ የሀገሪቱ አካባቢዎች የሚገኙ ሲሆን አጠቃላይ ርዝመታቸውም ከ512 ኪሎ ሜትር በላይ ነው። ከዚህ በተጨማሪ 8 የመንገድ ፕሮጀክቶች በጨረታ ሂደት ላይ መሆናቸውን ባለስልጣኑ አስታውቃል። ሌሎች 13 የመንገድ ፕሮጀክቶች ደግሞ በጨረታ ቀርበው የጊዜ ገደብ ላይ እንደሚገኙም ታውቋል። ባለስልጣኑ በተያያዘው ዓመት ለሚያከናውናቸው የመንገድ ፕሮጀክቶች 46 ቢሊዮን ብር በጀት ተይዟል። በሀገሪቱ የተለያዩ አካባቢዎች 9506 ተፋሰሶችን በተፈጥሮ ጥበቃ ስራ ለመሸፈን ዝግጅት እየተደረገ መሆኑን የእርሻና ተፈጥሮ ሀብት ሚኒስቴር አስታወቀ። ሚኒስቴሩ እንዳስታወቀው የተፈጥሮ ሀብት መመናመን እና መራቆትን በመቀነስ ምርታማነትን ለማሳደግ ዘንድሮ ከጥር አንድ ቀን ጀምሮ በ829 አዲስ እና በ8677 ነባር የማህበረሰብ ስብሰባዎች ላይ የልማት ስራ ይከናወናል። ዘንድሮ በሚከናወነው የተፈጥሮ ሀብት ልማትና ጥበቃ ስራ ከ20 ሚሊዮን በላይ አርሶአደሮች ይሳተፋሉ ተብሎ ይጠበቃል። በመጨረሻም የእርሻና የተፈጥሮ ሀብት ሚኒስቴር በዘንድሮ ዓመት ከ7 ሚሊዮን በላይ አርሶአደሮችን በመስኖ ልማት ፕሮግራም ሊያሳትፍ መሆኑን አስታውቋል። አርሶአደሮቹ በዓመቱ ደረቃማ ወቅቶች እንደሚሳተፉም ነው ሚኒስቴር ያስታወቀው። የመስኖ ልማት ፕሮጀክት የግብርናውን ዘርፍ ለማሳደግ በመንግስት ትኩረት ከተሰጣቸው መስኮች አንዱ መሆኑን ሚኒስትሩ አስታውቋል። የመስኖ ልማት ፕሮግራሙ 3.3 ሚሊዮን ሄክታር መሬት ላይ የሚካሄድ ነው። እስካሁን የደረሱ ሰብሎች በተሰበሰቡባቸው አካባቢዎች የመጀመሪያው ዙር የመስኖ ልማት ፕሮግራም እየተካሄደ ይገኛል። ከዚህ ውስጥም 1.5 ሚሊዮን ሄክታር መሬት በመስኖ ልማት መርሃ ግብር በሰብል መሸፈኑ ታውቋል። እንግዲህ ዘውዱ፣ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግግር ሙዚቃ በኋላ።
ishururururu ishururururu
አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ቀጥላለን። አሸናፊ፣ በዜና ላይ እንደ ተረዳሁት ጠቅላይ ሚኒስትር ማርያም የሀደግ ዋና ሊቀመንበሩ ከክልል ፕሬዝዳንቶች ጋራ ሆነው ከድርጅቶች ፕሬዝዳንቶች ጋራ ሆነው መግለጫ ሰጥተዋል። ብዙ የተብራራ መግለጫም አላየሁበትም። ዜናህም ይሄን ይላል ነው የሚል ነገር የለም ግን ከእንትኑ ምን አገኘህበት የተብራራ ነገር የተሳፋ ያለ ነገር አለ ወይ? ምክንያቱም አሻሚ ጥያቄዎች እየመጡ ስለሆነ እነዚህን አሻሚ ጥያቄዎች መመለስ እንኳን ትንሽ የሚያግት ይመስለኛል። እኔ በተቻለኝ መጠን ሰሎማጌት ሞክሬ ነበር በወቅቱ አላገኘሁኝም። እንግዲህ በኋላ ወይም ነገ ተነጎዳን ሰራዋለን። ለማንኛቸው ያንተ እይታ ምን ይመስላል?
ያው እንግዲህ የኔም እይታ የተለየ አይደለም። እዚህ ላይ ማብራሪያ የህድ ጉዳይም ስለሆነ በተለየ በወንጀል የተፈረደባቸውና በክስለት ላይ ያሉ ሰዎች የመፈታት ጉዳይ የሀገሪቱን የቅርታ ህግም ሌሎችም ነገሮች ስለሚያካትት የመንግስት የፓርቲ ስልጣን እንደዚህ አይነት ነገሮች ስላሉበት ሙሉውን የመግለጫውን የመንግስትን ውሳኔ ነው የተናገሩት ወይነት እነዚህም ሙሉውን ካላገኘን ህዝብ ውስጥ አድማጮቻችን ውስጥ ያለውንም ጥያቄ ልንመልስ ስለማንችል እኛም ሰብስበን ዝም ብለን ኦፒኒዮኖቻችንን ብቻ ብናስቀምጥ ግምቶቻችንን ጥሩ ስለማይሆን ቅዳሜ ዕለት እንመለስበታለን። ነገሩ ከጥቂት ደቂቃዎች በኋላ ይፈታል። የኛ ፕሮግራም ካለቀ በኋላ ስለሚሆን ነው እንጂ እንደዛ ብናደርግ የሚሻል ይመስለኛል።
አዎ፣ እንደ ድል ሆኖ ባለፈውም ቅዳሜ ፕሮግራሞች ስንሰራ መጨረሻ ግማሽ ላይ መግለጫ መጣና ብዙም አልተንቀሳቀስንም ወደዚህ ነው። ያሁንም እንደዛ የዛው ነው። ግን የፖለቲካ እንትኑ የአመለካከታቸው የሚለውና ይሄ ደግሞ ፍርድ ቤት በወንጀለኞች ናቸው ብሎ ይወሰነባቸው ሌሎችም ግለሰቦች በፓርቲና በፖለቲካና በግለሰብ ወይንም ደግሞ በፖለቲካና ከዛም ባሻገር ባሉ ነገሮች ያሉትን ነገሮች የተጣራ ነው የሚለው እንደውሳ ብዙም ባንገባበትም እየተጣራ ነው የሚለውና እንግዲህ እሱን
አዎ አይተናው ማብራሪያውን ሙሉውን ብንሰማው ጥሩ ነው። ከኮንቴክስት ውጪ የቀረበ ዜና ይመስለኛል።
አዎ፣
ስለዚህ ሙሉውን ኮንቴክስት ብናቀው ነው የተሻለ የሚሆነው።
ጥሩ እንግዲህ ደግሜም ወደ ኋላ ልውሰድህ። እንግዲህ ባለፈው ቅዳሜም እንደዚህ ፕሮግራማችን ስንሰራ አንድ የመጣ ነገር ቢሆን የኢህአዴግ ስብሰባውን አጠናቅቆ የሰጣቸው መግለጫዎች ናቸው። መግለጫዎቹን በሰዓቱ ለማግኘት አልተቻለም፣ ግን ቆንጥበንም ቢሆን አስበን ነበር። አንዳንድ አድማጮች የጠየቁንም አሉ፣ እንዴት ነው ልታገኙት ይቻላችሁልም? ግን እንደ አጋጣሚ ሆኖ አንተ እዛ በቴሌቪዥን እየታየ ነው ብለህ ስለነበረ እኔ እንደ አጋጣሚ ያገኘሁት ከፍቶን ያገኘ። ለማንኛቸውም እንደውስ ወደ ኋላ ልመልስና ከዛ ካለፈው መግለጫ የኢህአዴግ ስብሰባን ጨርሰው ያወጣቸው መግለጫዎች ካሉት ነገሮች በሙሉ የአመለካከት አንድነት የሚሉት ወይንም ደግሞ የአመለካከት ልዩነት ተፈጥሮ ነበር የሚለው ነገር አለና አንድነትን ወይንም ደግሞ ወደ ቀድሞ የኢህአዴግ አመራር አስተሳሰብ ወደ ኋላ የተመለሰም የሚያስመስል አለበት። እናንተ እንዴት አየው እዛ ውስጥ የዛ ከመግለጫው?
እሺ፣ እንግዲያው አሁን በዚህ ስብሰባ ላይ በስራ አስፈጻሚ ስብሰባም ላይ ያየነው አንድ ትልቅ ነገር መግለጫውም የሚያመለክተው እኛም ከዛ በፊት በተደጋጋሚ ስናወራበት እንደነበረው ድርጅቶችን በተናጠል በተለይ ህወሓት እንደተናገረው በፓርቲዎቹ መካከል በአራቱ እህትማማቾች ድርጅቶች መካከል በጥርጣሬ የመተያየት ነገር ነበረ። እኛ በተደጋጋሚ እንዳነሳነው በተለያየ ምክንያት የኢህአዴግ ፓርቲዎች ከነበሩበት መርህ ነቀል ብለው ነበር እግራቸውን አንዳንድ እግራቸውን ነቅለው ስለነበረ ድሮ አንድ ያደረጋቸውን መርህ ሳት የማድረግ ነገር ስለነበረ የመተጣጣት ነገር ታይቶ ነበር። ይሄ ራሳቸውን የመሰከሩት ነገር ነው። አሁን በአሁኑ የስራ አስፈጻሚ ስብሰባ ላይ እንግዲህ ስራ አስፈጻሚ ስብሰባ ማለት ስራ አስፈጻሚ የኢህአዴግ ስራ አስፈጻሚ ማለት ከአራቱም ፓርቲዎች በእኩል ቁጥር ያላቸው ሰዎች የሚወከሉበት የስልጣን አካል ነው። እንግዲህ ከእያንዳንዱ ፓርቲ 7-7 ነው 9-9 ሰዎች መሰለኝ 9-9 ሰዎች ነው የሚወከሉበት። አራቱም እኩል ናቸው፣ እኩል ነው ውክልናቸው እዛ ውስጥ። በፍጹም መግባባት በእያንዳንዳቸው ቬቶ ኖሯቸው በኮንሰንሰስ ነው ውሳኔዎችን ያሳለፉት። ይሄ ማለት ባሳለፉት ውሳኔዎች ላይ እና በውይይታቸው ላይ ፍጹም አንድነት እንደነበራቸው ያሳያል። ሌላ ፍጹም አንድነት የነበረው ስብሰባ መሆኑን የምታየው በተለይ የመጀመሪያው መግለጫ ከወጣ በኋላ ስብሰባው ቀጥሏል። መካከል ላይ እንደ የሶሻል ሚዲያውንም ጫጫታ ለማርገብ እና የቀጠለ መሆኑን የሚያሳይ ነው ብለን አስተያየት የሰጠንበት። ከዛ በኋላ ትንፋሽ አልወጣም፣ ከመግለጫው ውስጥ ሰዎች ታስረው አይደለም እንግዲህ ቤታቸው ይወጡ ብራቸው እየሰሩ ነው። ዘጠኝም ስራ አስፈጻሚዎች እያንዳንዱ ድርጅት 36ቱም ይንቀሳቀሱ ነበር። ግን አንድ እንደዚህ እንደዚህ ተብሏል የምትባል ትንፋሽ ነገር አለቃችሁ። ይሄ በራሱ የነበረው አንድነታቸው መመለሱ ኢህአዴግ ውስጥ የነበረው ነገር ተመልሶ መምጣቱን የሚያሳይ ነው። ልዩነቶች ቢኖሩ ኖሮና የማፈንገጥ ዝንባሌዎች ቢኖሩ ኖሮ የትኛው የፖለቲካ እንቅስቃሴ ውስጥ እንደምታየው መረጃዎች ሊክ ያደርጉ ነበር፣ አላደረገም። ይሄ ምን እንደሚያሳይ በፍጹም መግባባት የተደረገ ውይይት መሆኑ ነው። እና ይሄ የአመለካከት አንድነት መፈጠሩን ያመለክታል። እንግዲህ ይሄ የአንድነት አመለካከት በአራቱም ተማማች ፓርቲዎች ውስጥ እንግዲህ ሰው በየመስኩ ሁሉ በየራሱ መንገድ ሁሉም ጎትተው ኢህአዴግን ለመፈረካከስ የተወሰነውን አንድ ላይ አድርጎ ያኛውን ለማጥቃት ለመጠቀም ሁሉ የሚሞክሩ ሰዎች የነበሩበት ሁኔታ ነበር። ይሄ ነገር የሌለ መሆኑና ኢህአዴግ አራትም አንድም መሆኑን በአመለካከት ደረጃ ያሳየበት ነው። ይሄ የአመለካከት አንድነት ደግሞ የተግባርም አንድነትን ያመጣል። የሚያጠያይቅ አይደለም። ይሄ ነው አንደኛው እንግዲህ ትልቁ ነገር እንግዲህ ጉዳይ ላይ ያየነው። ስራ አስፈጻሚ መግለጫውም ይህንን ጉዳይ አንስቶታል። የአመለካከት አንድነት የአመለካከትና የተግባር አንድነት የተፈጠረበት ነው ብሏል።
የሁከቶችና የግጭቶች በተመለከተ ለሀገሪቱ ትልቅ ስጋት እና የወደፊት ያለውንም የልማት ሁኔታ እያየኸው በቀደምታም ስናወራ ነበረ እያየኸው የሚጨልም አይነት ነገር ተስፋ አስቆራጭም የሆነበት እንደታየበት ለብዙዎቹ ሲናገሩት የከረመ ነው። ሁከቶችና ግጭቶችን በተመለከተ ምንድን ነው ይህን ያህል ደግሞ ለምትለው ነገር ምን አለ? ምን አግኝተበታል?
እንግዲህ ምንድን ነው ስራ አስፈጻሚው አሁን የወሰነው ውሳኔ አሳልፏል። በዚህ ጉዳይ ላይ ምንድን ነው ያለው? የግጭት መንስኤዎችን መቅረፍና የሀገራችንን ሰላም ወደ ተለመደው አስተማማኝ ሁኔታ በአጭር ጊዜ መመለስ ይገባል ብሏል። እዚህ ጋር የደረሰው ለምንድን ነው? እንግዲህ ግጭቶችና ሁከቶቹ ዋና መገለጫ እየሆኑ መጡ የሀገሪቱ። ይሄ ብቻ ሳይሆን ሀገሪቱን ፈተና ላይም ጣሏል። እንግዲህ ባለፉት 2 አስርት ዓመታት በተለይ የመጨረሻዎቹ 15 ዓመታት ኢኮኖሚ በምን ያህል ፍጥነት እንዳደገ ስታየው የሚያስገርም ነው። እንደው አንድ ነገር ልጥቀስልህ፣ አዞ ስትሰማው የሚያስፈራ ነው። ኦሮሚያ ውስጥ ምን ያህል ፋብሪካ እንዳለ መገመት ትችላለህ? ለመገመት አትችልም። 35,000 ፋብሪካ ነው ያለው ኦሮሚያ ውስጥ ብቻ። ከ20 ዓመት በፊት ወደዛ ወደኋላ ብትሄድ 100 አታገኝም። እንግዲህ ይሄንን መረጃ ስላገኘ በአማራም በትግራይም ያለው ሁኔታ በደቡብም ያለው ተመሳሳይ ነው። ምን ያህል እንዳደገ ከተሞቻችንን ስታያቸው ከ15 ዓመት በፊት የምታውቀውን ከተማ አሁን ብትሄድበት አታውቀውም። ድሮ አቧራ መንገዱ አቧራ የነበረ ከተማ አሁን አስፋልት ነው። ድሮ እንደው የሽጉጥ የሚጠባበቅ ዋጭ የሚመስሉ መንገድ ላይ የተደረደሩ የዘመሙ ጠላ ቤቶች የነበሩባቸው ከተማዎች አሁን ባለሁለት ባለሶስት ባለአራት ፎቆች ህንፃዎች እየኖራቸው ነው። ሌሎችም በዚህ በግብርና በአርሶአደሩ ጋር የታየው ነገር አርሶአደሩ ኑሮ የምታየው መሻሻል፣ ድሮ ከገጠር ከተማ የሚመጣ ሰው በጣም ነው ግር የሚለው በሚያየው ነገር። በሙሉ ቴሌቪዥን ሲያይ ይገርማል፣ ሬዲዮ ሲያይ ይገርማል፣ አለባበሳችን ይገርመዋል፣ የልብሳችን ብዛት ይገርመዋል ከገጠር የሚመጣ ሰው። አሁን ግን ምንም አይገርመውም፣ አለው ሁሉም ነገር። የሌለውም ቢሆን ጎረቤቱ አለው። አርሶ አደር ቪላ ቤት የሚሰራ ብዙ ነው ያለው፣ መኪና ያለው ብዙ ነው፣ ሞተር ሳይክል ያለው ብዙ ነው። ልክ ድሮ ፈረስ ከነበረው በላይ አሁን ሞተር ሳይክል ያላቸዋል። መኖሪያ ቤታቸው ውስጥ ሶፋ በሶላር ቴሌቪዥን ይመለከታሉ። እነዚህ ሁሉ ለውጦች ነው የመጡት እና በአጠቃላይ አንድን በርታ ወደፊት ሄደናል። ይሄ ደግሞ ምን ፈጥሯል? ይቻላል ለካል የሚል ነገር ፈጥሯል፣ ቀን በሆኑ ዜጎች ውስጥ በሙሉ እና ምንድን ነው የብልጽግናን ላይ የብልጽግና ማማ ላይ የሚያደርሰን መሰላል ይሆነዋል። ከዚህ ነው ይታዋል እንደነበረው። እንግዲህ ይሄ ውከት ደግሞ መጣ ከ2008 ጀምሮ። ከዛ አሁን ነገ ይበርዳል ስንል መልኩን እየቀየረ እየሰፋ፣ እዚህ ጋር በረደ ስንል ወደዚህ እየመጣ ፍጥጫ ውስጥ ገባል። የትኛው ነው የሚያሸንፈው? ይሄ ውከት አሸንፈው ከዚህ መሰላ ላይ እንፈቀፈቃለን ወይንስ ሁከቱ ተሸንፎ ብልጽግና ላይ እንሳለን ከሚለው ጋር የተፋጠጥንበት ነው እና መግለጫውም ላይ የስራ አስፈጻሚ መግለጫም ላይ ይህን መሰለሰ ይህንም በመነሻ በማድረግ የተጀመረው እስካሁን ድረስ የጀመረው የመበልጸግ ተስፋና ሀገራዊ ሰላም መናጋት የተፋጠጥበትን ሁኔታ በመቀየር ሰላማችንን ማስጠበቅ አለብን። የመንስኤዎችን መቅረፍና የሀገራችንን ሰላም የግጭት መንስኤዎችን መቅረፍና የሀገራችንን ሰላም ወደ ተለመደው አስተማማኝ ሁኔታ በአጭር ጊዜ መመለስ እንደሚገባ ነው። መንገዶች የሚዘጉትን እዛም እዚህም የሚፈጠሩ ግጭቶችን በሙሉ እንዲቆሙ ይደረጋል የሚል ውሳኔ ነው የተላለፈው። እንግዲህ አሁን ኢህአዴግ ውስጥ ያለው የአመለካከት አንድነት በዚህ በተግባርም ይገለጻል ብለን እንገምታለን። ግን አንድ ስጋቴ ምንድን ነው? እንግዲህ ውዥንብሩ ብዙ ነበር ከዚህ በፊት በህወሓትና በኦፒዲዮ መካከል፣ በኦፒዲዮና በብአዴን እንደዚህ አይነት መከፋፈሎች ተፈጥረዋል የሚል ነገር ስለነበረ እነዚህ ፓርቲዎች በሚሊዮን የሚቆጠር አባላት ነው። ብዙ ቦታ ስትወርድ በዚህ የተቀለፉና የተሸነፉ አሉ። የሌሎች የተቃውሞ የፖለቲከኞች አመለካከት የወሰዳቸው አሉ። የዚህ የህዝበኝነት ዝንባሌ ውስጥ የገቡ አሉ። ከህወሓት ከሌሎች ፓርቲዎች መነጠልን እንዳሸናፊነት ሲመለከቱ የነበሩ ሰዎች አሉ። ይህንን በስራ አስፈጻሚው ደረጃ የተደረሰበትን የአመለካከት አንድነት እታች ድረስ ማውረድ አለበት እና ይሄ በሁሉም በአራቱም ድርጅቶች ፓርቲዎች አባላት መካከልም ይሄ የአመለካከት አንድነት መፈጠር አለበት። ልክ ይሄ ሲሆን ሰላም የማስከበሩም ሌሎችን ልማቱን የማስቀጠሉን ነገር የመንግስት የማስፈጸም ለዚሁ ፓርቲ ያድግ ስለሆነ የማስፈጸም አቅሙም የተረጋገጠ ይሆናል።
እዚህ ላይ በቀደም እኛ ስንጀምር ሙሉ ለሙሉ አላገኘንም እና ብዙም አልተናገርንበትም። ግን እድሉ ያጋጠማቸው ከዛ እሁድ ለታ ሰኞ ለታ ትላንትና በተለያየ መልኩ የሚወጡ ዘገባዎች አሉ እና በተለይ በጀርመን ሬዲዮ በቮይስ ኦፍ በአሜሪካን ድምፅ ሬዲዮ እንግዲህ እናንተ እዛ ከምታገኟቸው እኛ ደግሞ ከውጭ የምናገኛቸው የወረኞቹም የውሸተኞቹም አሉ። ግን በአጠቃላይ ግን አንድ አመላካች ነገሮች አሉ። ሰዎች እንደ ስህተት እኔ ስህተት ነው ብዬ የምመለከታቸው አሉ። ምሁራኖችን ቢሆን የኢህአዴግ ስብሰባውን ጨርሶ ያወጣቸው መግለጫዎች ምክንያት ለእንደዚህ ምክንያት ነው እንደዛ ምክንያት ይያሉ መላመት የሰጧሉ መላመት ለበለው እንጂ በርግጠኛ የሆነ ነገር ያለ አይመስለኝም። እንዴት አየሁ አንተ የጀርመን ሬዲዮ ላይ ያሉ እነ ዶክተር እነ ፕሮፌሰር ጌታቸው እነ ጃዋርን አገር ውስጥ ደግሞ እነ ማነው የውስጥ ያሉ ኦፌኮ የኦፌኮ አመራሮች የመድረክ አመራሮች በተለያየ መልኩ ሰሞኑን ሲያወሩት ነበር። እንዴት አየሁ የእነሱን አመለካከት እርግጠኛ የነሱን አመለካከት የሚያንጸባርቃል አግኝተንበታል እዛ መግለጫው ላይ? እኔ ለማየት ፈልጌ ነበር አላገኘሁበትም።
እሺ እንግዲህ አሁን ጊዜም ለመቆጠብ እንዲመቸን የሁሉንም የሚያጠቃልሉትን አንድ ሁለት ላንሳለን።
በጣም ጥሩ።
ልክ መግለጫው ከተሰጠ ማግስት ጀምሮ ሲነገሩ የነበሩ ነገሮች ነበሩ። በሶሻል ሚዲያውንም ስትከታተል ከሰዎችም ጋር ስታወራ ይሄ ውሳኔ በአዴንና በኦህዴድ በለማ መገርሳና በገዱ አንዳርጋቸው የአማራና የኦሮሞ ህዝብን አንድ ለማድረግ እየተወሰነውን ውሳኔና ይህንን ጅማሮ ለማጥፋት እና ለማኮላሸት የተደረገ ሴራ ነው የሚል ነበር መጀመሪያ የተለቀቀው። በተለይ መርህ ላይ ያልተመሰረተ በሚል የተጠቀሰች ነገር አለች። ዛጋ መሬ ላይ ያልተመሰረተ ግንኙነት የሚመሰረቱ በሚል የተጠቀሰችዋ ወደዚህ ወስደውት ነበር። ከዛ በኋላ እንግዲህ ፕሮፌሰር ጌታቸው በጋሻው የሚባሉ ብዙ ናቸው እንግዲህ ይህንን ያሉት ስለሚያጠቃልልልኝ ነው። እሳቸው ደግሞ ምንድን ነው ያሉት? ይሄ በኢህአዴግና በኦህዴድና በብአዴን መካከል የተፈጠረውን የለውጥ ፍላጎትና መንፈስ ለማኮላሸት የተሰጠ መግለጫ ነው ያሉ እና ግንኙነቱ አስደንግጧቸዋል የሁለቱ እና የሰጡትን መግለጫ ይህንን ለማክሸፍ የተደረገ ነው። ለማ መገርሳ ዶክተር አብይና አቶ ገዱን ላይ ማስፈራሪያ እና ዛቻ ነው የሚል አስተያየት እኔ ሰጥቼ እንግዲህ አሁን በመጀመሪያ ደረጃ ከመጀመሪያ ከተነሳው ልንነሳ በመርህ ላይ ያልተመሰረተ ግንኙነት በሚል የተጠቀሰው እነሱ እንደሚሉት እንዲሆን እንደሚፈልጉት እንደሚያወሩ በኦሮሚያና በአማራ ክልል የተፈጠረውን ግንኙነት የሚመለከት አይደለም። ይሄ መርህ ላይ የተመሰረተ ግንኙነት ነው። ታስታውስ እንደሆነ ሁለቱ ክልሎች ባህር ዳር ላይ የጋራ የምክክር መድረክ ካዘጋጁ በኋላ ጠቅላይ ሚኒስትሩ በዚህ ጉዳይ ላይ ተጠይቀው ይህማ የመንግስት እቅድ ነው፣ የጋራ የምክክር መድረኩ ከመደረጉ በፊት እኮ እኔ አንስቼው ነበር ብለው ወደኋላ ሄደው የተናገሩትን ሁሉ አስታውሰው ይሄ ያን ጊዜ ያቀድነው በጋራ ያቀድነው የመንግስትም እቅድ የሆነው የእሱ ውጤት ነው ብለው ነበር። ስለዚህ ኢህአዴግ ይህንን በመርህ ላይ ያልተመሰረተ ግንኙነት አላለም። እንግዲህ ተቃዋሚዎቹ
ለራሳቸው
እንደዚህ እንዲሆን ስለሚፈልጉ ያደረጉት ነው። በመጀመሪያ ደረጃ በመርህ ላይ ያልተመሰረተ ተብሎ የተደረገው አይደለም። በተደጋጋሚ እንደነገሩት መርህ የጣሰ ነው የሚል ነገር ምንም የሚያረጋግጥ ነገር የለም። ሌላው ወደዚህ አቶ ጌታቸው በጋሻው ፕሮፌሰር ጌታቸው በጋሻው ያነሱትን የስራ አስፈጻሚው ስብሰባ የሌሎችንም ተቃዋሚዎች ይመለከታል። የኢህአዴግ ስራ አስፈጻሚ ማለት ቅድም በመግቢያ ላይ ውይይት እንደጀመረ እንዳነሳውልን የአንድ ፓርቲ አይደለም። የአንድ ከአራቱ የህትማማች ድርጅቶች ውስጥ አንዱ ተሰብስቦ በሌላው ላይ የሚወስንበት አይደለም። አራቱም የኢህአዴግ ድርጅቶች በኢህአዴግ ውስጥ እኩል ስልጣን ያላቸው አንዱ ከሌላው አያንስ። ይሄ አሁን አይደለም እኮ
በፊትም ቢሆን
ትግል ላይ ያለ ነው። የሚገርመው መጀመሪያ በአደን ከህዋት ጋር የተቀላቀለው በአደን ነው ኢህአዴግን የመሰረተው። ያን ጊዜ የተያዘ አቋም ነው። በአደንም ከህዋት ያንሳል ብለን የምናስብ ከሆነ የትግል የትም አይደርስም ብሎ ነው የተነሳ። ከዛ በኋላ ኦህዴድ ተመሰረተ። ኦህዴድም ሲመሰረት ኦህዴድም ከበአደንና ከህዋት ያንሳል ብለን የምናምን ከሆነ ይሄ ትግል የትም አይደርስም። ከዛ በኋላ ይሄኛው ደኢህዴንም ሲቀላቀል በሄድንም ከኦህዴድ ከብአዴንና ከህወሓት ያንሳል ብለን የምናስብ ከሆነ የትም አንደርስም የሚል አቋም ያላቸው እኩሉ ስልጣናቸው በኢህአዴግ ውስጥ እና ይሄ የስራ አስፈጻሚ ስብሰባም አራቱም ነው የተሰበሰቡበት። የአራቱም ሊቀመናብርትም ነበሩ፣ ሌሎችም ከፍተኛ አመራሮች ዘጠኝ ሰው ነው ያለው ያለው። ለማ መገርሳም ነበረ፣ አቶ ደጉም ነበረ፣ ዶክተር አብይም ነበረ። ከኦፒዲዮ ስራ አስፈጻሚ ኦፒዲዮ ከወከላቸው ዘጠኝ ሰዎች አንዱ ነው። እንግዲህ በእነዚህ ሰዎች ላይ የተፈጸመ ሴራ ነው። እነዚህ አንድ ንሁን በማን እንግዲህ እነዚህን ሰዎች ያሉበት ስብሰባ ነው። ራሳቸው በራሳቸው ላይ አሰሩ ሊሉን ነው። የሚገርም ቅድም እንዳነሳሁልህ አራቱም በኮንሰንሰስ ነው፣ የአራቱም ፓርቲዎች በኮንሰንሰስ ነው አቋም የያዙ። በኮንሰንሰስ አቋም የተያዘበት ቦታ ላይ ደብረ ጽዮን እና ከህዋት የተወከሉ ሰዎች አብረው ቁጭ ባሉበት መድረክ ላይ ሁለቱ የፈለጉትን ነገር እንዲሽር ውሳኔ የመወሰን እድል ከየት ነው የሚያመጡ? አራቱም ያልተስማሙበት አንድም ውሳኔ ያልተወሰነ። የሚገርምህ በማጆሪቲ ድምፅ እንኳን ያለፈ ውሳኔ የለም። በዚህ በአሁኑ የኢህአዴግ ስራ አስፈጻሚ ላይ በጣም የተለየው ነገር ሁሉም ቬቶ ኖሯቸው ነው የተወያዩት። ያልተስማሙበት ነገር አላለፍም፣ በኮንሰንሰስ ውሳኔ የተደረሰበት ነው። ስለዚህ ፕሮፌሰሩ ወይ ኢህአዴግን አወቃቀር አያውቁትም፣ ዝም ብሎ የህወሓት የበላይ ሶስቱ ደግሞ እሱ በሚወስነው የሚተዳደር አድርገው የሚያስቡ ናቸው። ይሄ የመጨረሻ ትልቅ ስህተት ሲጀመርም ያልነበረ ነው።
ስህተት ሳይሆን
አለበለዚያ ሆን ብለው ነው ሊሆን የሚችለው። ምክንያቱም አንድ ፕሮፌሰር
አዳዳ ከትምህርት ውጭ እንውጣና በፖለቲካው ዓለም እኚህ ሰው ቪዥን ኢትዮጵያ የሚል ከግንቦት ሰባት ጋር ማለት ከኤርትራ ሳተላይት ቴሌቪዥን ጋር በመሆን የሚያዘጋጁት አንድ ፕሮግራም አለ። አሁን ለሶስተኛ ዓመቱ እየተካሄደ ነው። የኤርትራ ጥቅም የሚንሸራሸርበት የኤርትራ አመለካከት የሚታይበት እንጂ ኢትዮጵያ አይደለም። እነዚህ ሰዎች እናሳቸውም ሆነ በሳቸው አካባቢ ያሉ ሰዎች በሙሉ ሐሳባቸውና አመለካከታቸው አንድነት ጥሎ የድሮ ባህሪ ያለ የድሮ የፖለቲከኞች ባህሪ አንድን ድርጅት ወይም አንድ ግለሰብ ነጥሎ ያንን ማጥቃትና በሌሎቹ ማስጠላት ከዛ በኋላ እንደፈለገ ለመጨፈር የሚደረግ ስለዚህ ሳያቁ አይደለም ዶክተር ባን ፕሮፌሰር ጌታቸው
የታወቀ
ሳያቁ አይደለም ለምክራቱ እንደሌሎቹ አያውቀው ይሄ በሰዎች እንትን ቪኦኤ አዳምጠህ ከሆነ ታዳምጣለህ አርብ አርብ በተለይ አቶ ግዛቸው የሚባል አንድ ግለሰብ አለ አቶ ግዛቸው ከእኚህ ፕሮፌሰር ጋር አብሮ የሚሰራ ነው የእሱ አሁን ሲመጣ ሊከራከር የመጣው የኢትዮጵያን መንግስት አቋም ትክክል አይደለም ለማለት እንጂ የህወሓት መኖር አለመኖር አልነበረም ግን ፕሮግራሙን የሚያዘጋጀው ሰውዬ ራሱ ማን ነው አሉላ በዛ ውስጥ የተቃኘ ስለሆነ ያንን የሚንጸባረቅበትን መንገድ ነው የከፈተው ነው ሁልጊዜ የሚከራከሩ ነው የሚናገረው ስለ ህወሓት መጥፎነት ወይ እንደዚህ ህወሓት እንደዚህ አድርጎ ህወሓት እንደዚህ ስለዚህ የፕሮፌሰሩም ከዛ የተለየ ነገር የለው ግን ለማንኛቸውም እኛ ደግሞ አንተ ደግሞ ከዚህ በፊት ህገ መንግስት አንቀጽ ጠቅሰህ ህዝቦች ክልሎች ከክልሎች መገናኘትና መወዳጀት አንድነታቸውን ማስረብ አለባቸው የሚል ህጋዊ ግዴታ ህገ መንግስታዊ ግዴታም አለባቸው ብለህ ነበረ አንድ ሁለተኛ ነገር እንደው ዝም ብለን ስንመለከተው እንደው የመጀመሪያው እኮ ስብስብ የተጀመረው በትግራይ ክልልና በአማራ ክልል ነው ከአመት ተኩል ሁለተኛ ጊዜ
ተደረገ ኦሮሚያና ከአማራ ክልል አስቀድሞ አማራና ትግራይ ክልል ነው የወንድማማችነት ግንኙነት የተጀመረው የጋራ የምክክር መድረክ
አዎ ይሄ ነገር
የጀመረው በሁለቱ ክልል ነው ሁለት ጊዜ ተካሂዷል እንደውም የአማራና የኦሮሚያው እኮ የመጀመሪያው ነውና
አንዳንድ ጊዜ የሚታሰበው ሰዎች ሳያውቁ ሳይሆን አውቀው ሰዎች ሌሎች ሰዎች እንደዛ እንዲያስቡና የሰላማዊ ትግል አንደኛው ባህሪው እነዚህ ያልሆኑ ወሬዎችን ማውራት ያልሆኑ ያልተፈጠሩ ነገሮችን
እንዲሄድ ማድረግና
ተጠራጣሪ ከመንግስት ጋር ያለው ግንኙነት ሁሉ ተጠራጣሪ ሆኖ እንዲያልፍ ለማድረግ የታሰበ ቅድ ስለሆነ አሁን አንተ ከመትለው እንኳን ለየት የምለው አንድ ሁሉም ብንስማማ በአንድ ነገር ግን ሰው ግለሰቡ ወይም ፕሮፌሰሩ አውቆ ያደረጉት ነው እንጂ ይሄ ሳውቆ የሚያደግን ባህሪ ሳውቆ ቀርቶ አይደለም ግን ለፖለቲካ ፍጆታቸው ያንን ነው እንትን የሚያደርገውና እሱን
አዚ ጋር አንድ ነገር ልናገር ፈልጋለሁ
እሺ እሺ
በተለይ ህወሓትን ወይም የትግራይን የመነቀል ዝንባሌ ይታያል
አዎ
ይሄ የሚገርም ነገር የትግራይ ህዝብ የኢትዮጵያ አካል ነው የኢትዮጵያ ታሪክ ውስጥ ጉልህ ስፍራ ያለው ህዝብ ነው የኢትዮጵያን ታሪክ ስታነሳ የትግራይን ታሪክ ሳታነሳ ልታልፍ አትችልም። የሶስት ሺህ ዘመን ታሪካችንን ስናነሳ በሃይማኖት ይሁን በፖለቲካ ይሁን በስነ ጥበብ ይሁን በማንኛውም ጉዳይ የትግራይን መሬት ስም ሳትጠራ የትግራይን ህዝብ ሳትጠራ ማለፍ አትችልም። እና ይሄ ቀላል ነገር አይደለም። ስለዚህ የትግራይ ህዝብ መክፋት ማለት ኢትዮጵያ ማፍረስ ማለት ነው። ትግራይ የሌለችበት ኢትዮጵያ እውነቱን ልንገር ትግራይ የሌለችበት ኢትዮጵያ አይሆንም።
ሆኖም አያውቅም ሊሆንም አይችልም።
የኢትዮጵያ ማማ የሆነው የታሪክ ውስጥ ልትሽረው የማትችለውን ህዝብ ነጥሎ የቀረው ህዝብ አንድ ላይ ይኖራል ብሎ ማሰብ ዘበት ነው።
አንዳንድ ጊዜ
ምክንያቱም እንደውም ማሰሪያችን ሊሆን የሚችለው ከአክሱም ጀምረን ታሪካችንን ስንጠራ የጋራ የረጅም ጊዜ ታሪካችን ማሰሪያው የትግራይ ህዝብ ነው። የትግራይን ብንነጥለው ብንገፋው ምን እንደሚሆን ታውቃለህ? የቀረው አብሮ ሊኖር አይችልም። ይህም አያውቁት ነገር ይህን ነው። እና ኦፍኮርስ እነሱ ኢትዮጵያ እንድትጠፋም ስለሚፈልጉ ጭምር ነው። የተቀረው ህዝብ ግን መጠንቀቅ አለበት። የትግራይ ህዝብ ከኢትዮጵያ ሊነጠል በፍጹም የማይችል አካል
ህዝቡ
ትግራይ ይነጠልም ማለት የቀረው ደግሞ አብሮ ሊኖር አይችልም።
ህዝቡ ብቻ ሳይሆን ድርጅቱን ብትመለከት እኮ የትግራይ እናት እኮ የከፈለችው ከ65000 በላይ ወጣት እኮ ተሰውቷል። አሁን ላለችው ኢትዮጵያ መሰረት ለመጣል አሁን ላለው የኢትዮጵያ እኩል ላይ ተመሰረተ የፖለቲካ ሂደት የዲሞክራሲ ባህል እንዲዳብር እንዲጀመር መዳበር እንኳን ገና ነው ግን እንዲጀመር ያ ሁሉ መስዋዕትነት የተከፈለው ከዛ አካባቢ ነው። ቲፒኤልኤፍ እንደ ድርጅት እኮ ምናልባት የራሱ ችግር ሊኖርበት ይችላል፣ ግን እንደ ድርጅት አሁን ያለው በቀለ ገርባ በለኝ የቅንጅት ሰዎች ብለህ ብትለኝ እና ተወልደቱ ሁሉንም ብለህ ብትላቸው ከነበረን የፖለቲካ ተመክሯችን የተሻለ ለየት ባለ መልኩ የፖለቲካ ፓርቲ አቋቁሞ እንዲንቀሳቀስና የፓርላማ አባል እስከ መሆን ድረስ የተደረሰበትን ሂደት ያመጡት እኮ ይሄው ድርጅትና የብኤደን ድርጅት ከፍተኛ ድርሻ አድርገው
ከፍተኛውን ድርሻ እንዳለው ታሪክ መካከል
ይህንንም የምልህ ማስታወስ አለብን ሁልጊዜ። እንደው የትግራይ እርግጥ እነሱ ለመለየት አሁን ነገሩ ሲያልቅባቸው የትግራይ ህዝብና ህወሓትን መለየት አለብን ይላሉ። የትግራይን ህዝብን እንተወውና ለጊዜው እንደው እንደ ድርጅት ህወሓትን ብናነሳው ስለ እሱ እንኳን እናውራ ብንብል ያደረገው አስተዋጽኦ ቀላል አይደለም። አሁን ላለንበት እድገት የተደረገው መስዋዕትነት የተከፈለበት በሁሉም ኢትዮጵያ ልጆች ቢሆንም ግን በመሪነት በአስተባባሪነት በታጋይነት በአታጋይነት እነሱ ከዛ ወደ
ደርሻቸው በቃ ማይካል ነው።
አዎ ይሄ ነው። ስለዚህ
በሆነ ታሪክ የታሪክ አጋጣሚ
አዎ
ከፍተኛውን ድርሻ መያዝ ይችላል።
ድክመቱን
ህወሓት ወይ ትግሉ አይኖርም ነበር የቀደመው ስራ ይቀጥላል ማለት አይደለም።
አይደለም ግን
በሆነ ታሪካዊ አጋጣሚ የመሪነት ድርሻውን ይዞ ነበር። ይሄ መሪት ላይ ያለው ነው
ትልቁ ችግሩ። ግን የህወሓት አሁን ህወሓትም በኋላ ደግሞ ኢህአዴግ ችግሩ ምንድን ነው? ራሱን ይሄንን እየሰራ ሆኖ እንደም ሰርቻለሁ ብሎ ራሱን አያስተዋውቅም። የህዝብ ግንኙነት አካሉ በጣም የደከመ የወደቀ ነው። ተራዱርዬ የሻቢያ ተራዱርዬ የሚጨፍርበትና እንዲጨፍርበትም ያደረገ ነው። ያ ትልቁ ድክመቱ ነው እንጂ እንደ ድርጅቶች አሁን ምንም ነገር የሌላቸው 50 100 ሰው የሌለው ሰማያዊ ፓርቲ የሚጮሆን ይላልና እንትን የፖፑላሪቲ
ኮንፈረንስ ወጥ የተቀበረ አመለካከት ይዞ ነው ዘውን
እነሱ የሚደመጡትን ይላል። ይሄኛው በተግባርና በስራ የሚያውለውን ራሱን ለማስተዋወቅ አለመሄዱ ራሱን ጎርቷል። አንድ ሁለተኛ ኢህአዴግን ጎርቷል። በሶስተኛ ወገን ደግሞ ከኮስተርኮ በአጠቃላይ በሀገር ደረጃ ደግሞ የማይሆኑ አታካራዎች ውስጥ እንድንገባና አሁንም ሰዎች በጎሪጥ የውጭ ጋዜጦች በጎሪጥ እንዲያውን ፈቅዷል። ይሄ ሙያው ስራውን ለማድነቅ የተጀመረው አሁን ነው። አሁን ባለፉት 3 አመት 4 አመት ነው ስራውን ምን እዛ 5-6 አመት ስራውን ማድነቅ ስለ ስራው ነገር የተጀመረው ገባ። አማራጭ ስለጠፋ ነው እንጂ አማራጭ ቢኖራቸው ኖሮ በቀድሞ በነበረው አመለካከት እየጣላሹት ይሄዱ ነበር። እንደ አሁን ከሆነም የመጡት ትላንትና ማርቲን ፕላውትን አዳምጠዋል። አንድ ቁጥር የሻቢያ ኤጀንት የነበረ የኤርትራ ጦርነት የኤርትራ ጦርነት ጊዜ አንድ ቁጥር ኢትዮጵያን ይወቀስ ይከስ የነበረ አሁን ወለፈሳ ተነሱ። ትላንትና ስለ ዘር ማውራት ጀመረ። አንድ ዓለም አቀፍ ጋዜጠኛ ዘር ውስጥ ገብቶ ማውራት ሲጀምር ትንሽ ችግር አለበት። በአጠቃላይ ይህን እንትን ለማለት ነው። እዛው ላይ እንደው እንትን የኢህአዴግ አንዱ ራሱን በደንበኛ አስተዋወቅ ብዬ ስል የህገ መንግስቱ የሚፈቅደው በተመለከተም ያልሰራ ወይንም ደግሞ ትኩረት ያልሰራበት ያልፈጠረበት ያላደረገበት ቢኖር አንድነታችንን አፈረሰ የሚሉ ብዙ ተቾች አሉት። በጣም ብዙ ተቾች አሉት እና አንድነትን አፈረሰ ይላል። ስለ አንድነት ምንድን ነው ያወራው? ምን ሳወርቷል? በዚህ በመግለጫው አለ በሱ ሲተመልከተው እሱንስ።
አዎ እንግዲህ መግለጫው ምን ብሏል? ኢትዮጵያ አንድነትን በማጠናከር ረገድ የተሰራው ስራ መሆን የሚችለው ነው ያህል ውጤት ሳያመጣ እንደቀረ ስራ አስፈጻሚ ባደረገው ግምገማ ማረጋገጥ ችሏል። በዚህ የተነሳ ብሔረሰባዊና አገራዊ ማንነት አስተሳስሮ በመገንባት በኩል የታየውን ጉድለት በአፋጣኝና በአስተማማኝ መንገድ መፍታት ይኖርብናል ብሏል። ምን ማለት ነው? አንድ መታወቅ ያለበት ነገር ኢህአዴግ ሲመጣ ጀምሮ ሲፈጠርም ጀምሮ ስለ ኢትዮጵያ አንድነት ነው የሚያወራው። ስለ ኢትዮጵያ ማፍረስ አንዲት ቀን አውርቶም ፕሮግራሙም ላይ የለም። ልዩነቱ ምንድን ነው? እሱ ይቺ ሀገር የልዩነቶች ሀገር ስለሆነች የብሔር ብሔረሰቦች ሀገር ስለሆነች ዘላለማዊ ጠንካራ አንድነት መፍጠር የምንችለው የሁሉም መብት ሲከበር ነው፣ ለሁሉም ሪኮግኒሽን ስንሰጥ ነው የሚል ነው። ሌሎቹ አንድነት የሚሉት ደግሞ የለም፣ ጨፍልቀን በአንድ አይደንቲቲ ነው አንድ ማድረግ ያለብን ነው። እንግዲህ የየትኛው እውነት ስለ አንድነት የሚያወራው ማንኛው እንደሆነ ልብ ይፍረደው። ኢህአዴግ ስለ ኢትዮጵያ አንድነት እንደሚያወራ ምንም የሚያጠራጥር ነገር የለውም። ስለ ልዩነት አውርቶ አያውቅም፣ ስለ መፍረስ አውርቶ አያውቅም። ሁሌም ስለ አንድነት ነው የሚያወራው። እንግዲህ አሁን አዲስቷ ኢትዮጵያ ከተመሰረተች በኋላ ብሔር ብሔረሰቦች ራሳቸውን በራሳቸው የሚያስተዳድሩበት ከተመሰረተ በኋላ የዘመናት የዚህ ከአንድ ክፍለ ዘመን በላይ የቆየ ጭቆና ስለሆነ አዲስ ተፈቶ ሲለቀቅ ሁሉም የራሱ ማንነት ላይ ፎከስ አድርጓል። ይሄ ኦሮሞውም ላይ፣ ወላይታውም ጋር፣ ሲዳማውም ጋር፣ አፋሩም ጋር፣ ኢትዮጵያ ሶማሌውም ጋር፣ ትግራዩም ጋር የታየ ነገር ነው። ፎከስ አድርጓል ሁሉም ወደ ራሱ። ምክንያቱም አዲስ ነገር ነው። ባህሉ ረስቶታል፣ ቋንቋው ደብዝዞበታል፣ ታሪኩ ጠፍቷል፣ ይሄ የተገኘው ድል አስደስቶታል፣ አዲስ አስተዳደር ነው የመሰረተው፣ አልጠገበውም ገና እና የራሱ ጉዳይ ላይ ፎከስ አደረገ። ቅድም እንዳልኩ የህገ መንግስቱ አንቀጽ 88 ላይ መንግስት በብሔረሰቦችና ህዝቦች መካከል እኩልነትን፣ አንድነትንና ወንድማማችነትን የማጠናከር ግዴታ አለበት ቢልም ይሄ ነገር አልተሰራም። የብሔር ብሔረሰቦች ቀን ነው አንድ ያለው እና እዚህ ላይ የታየ ድክመት አለ። ስለዚህ አዲሱ ትውልድ እኛ የኛ ቀደም ብለን የነበርነው ውስጥ ያለውን የጋራ ስሜት የኢትዮጵያዊነት ስሜት የለውም። በክልሉ የተወሰነ ሆነ። ኦሮሚያ ውስጥ ብትሄድ ኦሮምኛ ብቻ ነው የሚናገሩት። ከኦሮሚያ ውጪ ያለውን እንደ ሀገር እንደ ወገን ያለማየት ዝንባሌ አለ። ትግራይ ጋር ስትሄድ እንደዚህ ነው፣ ሲዳማው ጋር ስትሄድ እንደዚህ ነው፣ አፋሩ ጋር ስትሄድ እንደዚህ ነው። እና ይሄ ችግር ነበር። ልክ ራስን በራስ እያስተዳደርን ማንነታችንን ስናወጣ ባህላችንን ስናሳድግ በቃል ኪዳን ሰነዱ በህገ መንግስቱ አንድ የጋራ ፖለቲካዊና ኢኮኖሚያዊ ማህበረሰብ መመስረትንም ስላስቀመጥን የጋራ ነገራችንም ትስስራችንንም ማጠናከር ያስፈልግ ነበር። ዝም ብሎ መሬት ላይ የተሰሩ ስራዎች አሉ። ሁሉም ክልሎች በመንገድ ተገናኝተዋል። አንደኛው ጋር ያለው ሰብስቴሽን ለአንደኛው ክልል ፓወር ይሰጣል። አሁን ደግሞ ባቡሩ በባቡር የተሳሰሩበት ሁኔታ አለ። ያም ሆኖ ግን ከዚህ ከመሰረተ ልማት ያለፈ በአመለካከት የመተሳሰር ነገር አልታየም እና ይሄ ደግሞ በጉልህ የሚታይ ነገር ነው። የኦሮሚያ ውስጥ የኢትዮጵያ ሰንደቅ ዓላማ ብዙም ዋጋ አይሰጠውም። አፋር ብትሄድ ተመሳሳይ ነገር ልታይ ትችላለህ። ደቡብ ብትሄድ ተመሳሳይ ነገር ልታይ ትችላለህ። የኦሮሚያ ተማሪዎች ጠዋት ወደ ክፍል ሲገቡ የክልሉ ህዝብ መዝሙር አለ፣ የክልሉን ሰንደቅ ዓላማ ሰቅለው ይገባሉ። ይሄ ሀገራዊ አንድነትን አጥፍቷል። ይሄንን እንደ ችግር አንስቶታል። ስለዚህ ከአሁን በኋላ አመጣዋለሁ ያልኩትን አንድነት በሚፈለገው ልክ ማምጣት ላይ በሚፈለገው ልክ አልሰራውም። ስለዚህ አመጣዋለሁ ብሎ እንዴት እንደ ክፍተት አይተታል። ይሄ በጣም ትልቅ ነገር ነው። እንግዲህ ከመግለጫዎቹ ላይ ብዙ ናቸው ነገሮቹ፣ ግን ከዚህ በላይ ማውራት አንችልም።
አዎ ጊዜ የለኝም። ግን አንድ ያልተነገረ ወይም ደግሞ መግለጫው ላይ ቢካተት ብዬ ያመንኩት ነገር ያልተደረገ ነገር አለ። አንደኛ ነገር እዚህ ሁሉ ምስቅልቅል የተማሪዎች እንቅስቃሴ ያለበት አገር ነው። ብዙ ጊዜ ታዳጊ ሀገሮች ላይ ዲሞክራሲ ይሰፍናል ተብሎ ተማሪዎችን፣ የወደፊት ታዳጊ ተማሪዎችን ሀገር ይገነባሉ የተባሉትን ሰዎች ነው የሚጠመዱት በነገርና በዚህ በፖለቲካ ፍጆታ። አሁን ኢትዮጵያ ውስጥ እስከ ምርጫ 97 ጊዜ ድረስ የምርጫ 97 ጊዜ ኢህአዴግ አንድ እንደ ስህተት የዛን ጊዜ ያወራሁት አለ የተናገርኩት አለ የፖለቲካ ድርጅቶችን እንትን ለማድረግ ስሜት ለማርካት ተብሎ የአዲስ አበባ ዩኒቨርሲቲ ተማሪዎች ወይም ደግሞ ዩኒቨርሲቲ ተማሪዎች በሙሉ በትምህርት ቤታቸው ቦታ ክልል ከልለው ምርጫ እንዲመርጡ ተደርጓል። መሆን ያልነበረበት ነው ማወራ ከህገ መንግስቱም ውጭ ያ ስህተት የነበር የዛ። ከዛ በኋላ ግን ብዙ ነገሮች አሁን እየተበላሹ መጥተው ተማሪዎች ትምህርታቸውን መማር ትተው ፖለቲካ ማቀንቀን ላይ ናቸው ያሉት። አሁን የሚወራው ምንድን ነው? የህብረተሰቡ ነጸብራቅ ይላል። ህብረተሰቡ ጥያቄ ካለው ከመንግስት ጋር ህብረተሰቡ ወጥቶ ሰላማዊ ሰልፍ ይሰለፍ። ተማሪዎች ትምህርታቸው መማር ነበረባቸው፣ መማር አለባቸው። የላይብራሪ ብቃት የሌለው ላይብራሪ ማነው? የላቦራቶሪ ቦታው ብቃት የለውም። ብቃት ያላቸው አስተማሪዎች የሉም። መጽሐፍ አቅርቦት የለም። መኝታ ክፍላችን ትክክል አይደለም ብለው ጥያቄ አቅርቡ እንጂ ከዛ ባሻገር መሄዳቸው እኔ ብዙ ነገሮች ካየሁኝ በኋላ የመጣሁበት ድምዳሜ ይሄ ነው። የሊበራል ዲሞክራሲ ግን የተማሪዎች መብት በማለት ደግሞ ተማሪዎች እንዳይማሩ ወደፊት አገር ተረካቢም እንዳይሆን ደግሞ የሚያግዛለ እና ፖለቲካ ድርጅቶች ተማሪዎችን እየተጠቀሙ ነው ያሉት። ይሄንን በተመለከተ ትንሿ ኢትዮጵያ ተፈጠራለች የተባለበት ዩኒቨርሲቲያችን ተላልክ ተቋማት ያንን አጥቷልና ያንን ግን አረጋግቶ ሰላማዊ በሆነ መልኩ ቦታው የፌደራል ቦታ እንደመሆኑ መጠን የፌደራል ጥበቃን አደርጋለሁ የሚል አልተካተተበትና እሱ ትንሽ ለምን ወደሚለው ጥያቄው አስገብቶኛል። አጠር አድርገና በዚህ አንድ ሌላ ጥያቄ አለኝ ከዛው አላደለ ያን
እንግዲህ እዚህ ላይ ያው አንተ ብዙ ነው ያንከው መግለጫው ላይ ብዙም አልተካተተም ግን ያው ግጭቶች እና ሁከቶች ከሚለው ጋር የማረጋጋት ስራ በዛም ውስጥ ይሰራል በሚለው ካልወሰድ ነው የተለየ ነገር የለውም። ግን ዩኒቨርሲቲዎቻችን ፖለቲካ እያቀነቀኑ አይደለም ተማሪዎቹ የሚገርም ምንም አያስቡም። አመለካከት ይዘው አመለካከት አብላልተው በአቋምና በመርህ አይደለም ሲቃወሙም በስሜት ነው። ስለዚህ ፖለቲካ እያቀነቀኑ ሳይሆን ሰምበዲ ሌላ የውጭ አካል በመሳሪያነት እየተጠቀመባቸው ነው። እንደፈለገ የሚያደርጋቸው መሳሪያ ነው የሆኑት። የዩኒቨርሲቲ ተማሪ ብዙ ነገር ያውቃል አቋም ይዞ ይራመዳል የተባለው ዝም ብሎ ምንም መንገድ ላይ እንዳለ ምንም እንዳልተማረ ሰው ሂዶ ወደዛ ሲባል ወደዛ የሚሄድ ና ወደዚህ ሲባል ወደዚህ ይመጣል በለው ያንን ሲባል የሚል መሳሪያ ነው ያሉት። ፖለቲካ ማቀንቀን የሚባለውም ነገር አሁን በአሁኑ ጊዜ የለም። እንግዲህ የጸጥታና የግጭት መከላከልና የሰላም ማረጋገጥ ስራ ሲሰራ እዛም ላይ ይሰራል ብለን እናምናለን። ወደ መጨረሻ ጥያቄ
አንድ ጥያቄ አለች ከዛ ብዙም አላዘው ትላንትና የቪኦኤን አዳምጣህ ለሚል ግምት አለኝና እንደ ሁኔታ አዳምጧል። ወደ ኢትዮጵያ ለዘመዶቻቸው የሚልኩት ገንዘብ እንዳይልኩ የሚልኩም ደግሞ ከሆነ በጥቁር ገበያ በነጋዴዎች በቪኦኤ የተነገረው ትንሽ ለየት ባለ መልኩ ነው። እዚህ በተለያዩ ድረ ገጾችና በፌስቡክ ላይ የተለጠፉት ግን በጣም ለነጋዴዎች እና ለነዚህ ጥቁር ገበያን ለሚያንቀሳቅሱ ወይም ደግሞ በህገወጥ መንገድ ገንዘብ ለሚያዘዋውሩ ሰዎች መንገድ የሚከፍት እንደውም እነሱን የሚያበረታታ ለእነሱ ተቀጥረው የሚሰሩ አይነት ሁኔታ ነው የታየበት። እና እንዴት አየኸው አንተ የሽብርተኛን መከላከል የሚለው ዓለም አቀፋዊ ግንዛቤውን ይዘህ ነው?
እንግዲህ ሰምቼዋለሁኝ። ይሄ ዓለም አቀፍ የኢትዮጵያውያን ግብረ ኃይል የሚባለው አቶ ማናቸው ፋሲካ ቤታ ነው የሰጡትም ሰምቼዋለሁ። ምን እንዳሉ ታውቃለህ? አንተም ሰምተዋል። የውጭ ምንዛሪ በህጋዊ መንገድ ወደ ሀገር ውስጥ እንዳትልቁ ነው። ልብ በል፣ በህጋዊ መንገድ እንዳትልቁ ነው ያሉት። አገዛዙ እጅ በማይገባበት መልክ ላኩ፣ ከባንክ ሲስተም ውጪ እንዲደረግ ነው ያሉት። ይሄ ማለት ምን ማለት ነው? ማኒ ላውንደሪንግ ማለት ነው። ህገወጥ የገንዘብ ዝውውር ማለት ነው። ከሀገር ሀገር የሚደረግ ህገወጥ የገንዘብ ዝውውር በየትኛውም ሀገር ህግ ወንጀል ነው። ይሄ ገንዘብ እንደው ከአንድ ሀገር በህገወጥ መንገድ ገንዘብ ማስወጣትና የሄደበትም ሀገር እንዳይጠቀም በማድረግ ደረጃ ያለው ወንጀል ብቻ አይደለም፣ አደገኛ ወንጀል ነው። በዚህ ውስጥ ለውስጥ ከዋናው የባንክ ሲስተም ውጪ የሚንቀሳቀስ ገንዘብ የት ነው መድረሻው? አሸባሪዎች ጋር ነው። ስለዚህ አሸባሪዎች ጉልበት እንዲያገኙ የማድረግም ነገር ስለሆነ ነው። አሸባሪዎች የገንዘብ ምንጭ እንዲያገኙ የማድረግ ነገር ስለሆነ ነው ህገወጥ የገንዘብ ዝውውር ላይ ከቅርብ ጊዜ ወዲህ ጥብቅ ቁጥጥር የሚደረገው። እንግዲህ የዓለም አቀፍ የኢትዮጵያውያን ግብረ ኃይል ይህንን በአሜሪካም ህግ የተከለከለውን ነገር ነው። በየትኛውም በሌሎችም ሀገሮች፣ በአውሮፓ ሀገሮች፣ በአፍሪካ በኢትዮጵያም ጭምር የተከለከለውን ነገር አሜሪካ ውስጥ ቁጭ ብሎ የአሜሪካን ህግ የሚጻረር አዋጅ ነው ያወጀው። አሁን ኢትዮጵያ ሳትሆን አሜሪካ ነው ሊያሳስባት የሚገባው ይሄ ነገር። ምክንያቱም የአሜሪካ ገንዘብ በህገ ወጥ መንገድ ከሀገሪቱ ወጥቶ ኢትዮጵያ አይደርስ ሌላ ቦታ እንዲቀር ነው ገንዘቡ ስለወጣ። ከዛ በኋላ የት እንደሚደርስ ታውቃለህ? አሸባሪዎች ጋር ነው የሚደርሰው። ወንጀል ነው ያወጁት፣ በህግ የሚያስጠይቃቸው ነገር ነው። እና ይሄ ነው ትልቁ ነገር፣ በህግ የሚያስጠይቃቸው። የሚገርመው ደግሞ የአሜሪካ መንግስት የደጎመ በራሱ ገንዘብ በደጎመ ሙሉ በሙሉ ወጪውን ሸፍኖ የሚያንቀሳቀስ ነው። የአሜሪካ ድምፅ ሬዲዮ የአማርኛ ፕሮግራም ደግሞ ይሄንን በአሜሪካ ህግ የተከለከለን ወንጀል ለፍፏል። ስለዚህ የወንጀል ተባባሪ ነው እሱ። አሁን ኢትዮጵያን ይጎዳታል አይጎዳትም አይደለም መታየት ያለበት፣ በአጠቃላይ የሰሩት ስራ በአሜሪካ ህግ የሚያስጠይቅ ወንጀል ነው።
እሱን የተመለከቱት አልመሰለኝም። በቃ ይሄን እንደው ብዙ ነው ብዙ ነገሮች ስላሉበት ምናልባት ወደፊት ሰፋ ብለ አድርገን እንትን እናደርጋለን። ይሄ ዓለም አቀፍ ግብረ ኃይል የሚባለው ከሳውዲ በተባረሩ ወገኖች ጊዜ የተቋቋመ ነው። $1.78 ሚሊዮን $1.78 ሚሊዮን በላይ ገንዘብ የሰበሰበ ነው። በወቅቱ ዓለም አቀፍ ገንዘብ ተሰብስቧል። ከዛ ውስጥ ከ300,000 ግፋ ቢል $350,000 የሚሆን ለተለያዩ ድርጅቶች ተሰጥቷል። ከዛ አሁን ይሄን ያነሳሁልህ ደግሞ ልጨምርልና በአቶ ታማኝ አማካኝነት የሚመራው የሚገርመው ነገር አሁን ከሶማሌ ተፈናቀሉ ለተባሉ ኦሮሞ ሰዎች $25,000 ለሰማያዊ ፓርቲና ለመላው ኢትዮጵያ አንድነት ድርጅት ገንዘብ ተልኮ ቦታው ሄደው መፈጸም አልቻልንም ብሎ መግለጫ አውጥተዋል ሁለቱ ድርጅቶች። አቶ ታማኝ ግን ገንዘቡ $25,000 እንደሆነ እነሱ ገንዘቡን ለድርጅቶቹ እንደላኩ ተናግሯል ሰዓት ላይ ወጥቶ። ይሄ ህገወጥ የገንዘብ ሽግግር የተጀመረው አሁን አይደለም። አሁን እንደው በሌላ ወጣና እጅ ከፍንጅ ተያዙ እንጂ ድርጅቶችም የፖለቲካ ድርጅቶችም እጃቸው አለበት። ይሄ መንግስት እንዴት አድርጎ እንደሚያው እንዴት አድርጎ እንደሚጠይቅም አላውቅም። ለማንኛቸውም ይሄ አድማጮች ያስጠይቃል። እንግዲህ ኧረ ሰዓታችን አለፈ እናቴ ልጅ። በጣም አመሰግናለሁ ለትብብር አድማጮች። በጣም አመሰግናላችሁ እናፊ አድማጮች። ይህ ስታችሁ ቆያችሁት በየሳምንቱ ረቡዕ የሚተላለፈው ሀገር በዚህ ሰሞን የተሰኘ ሳምንታዊ ፕሮግራማችን ነው። ፕሮግራማችን ስላዳመጣችሁ እያመሰገን ቀጣዩን ፕሮግራማችን እንድትከታተሉ በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ ትከታተሉ ይችላላችሁ። ለዛሬው እዚህ ላይ እናበቃለን። በሚቀጥለው ሳምንት እስከምንገናኝ ለሀገራችን ሰላም፣ ደስታ፣ ፍቅር፣ ብልጽግና ደህና ሁኑ።
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ።